ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 9 2016 ዓመተ ምህረት ዝግጅታችን ጀመረ።
ግጭቶች በተደጋጋሚ ያፈናቀሏቸውና በጅጉ የተቸገሩ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ ተገለጸ።
መንግስቱ ብዙ ጊዜ የሚጠቀማቸው የኃይል እርምጃዎች ግጭቶች እንዲባባሱ ለውይይት ነገሮች በውይይት እንዳይፈቱ የሚያደርጉ በመሆናቸው አገሪቷ ከግጭት መውጣት አልቻለችም። አገሪቷ ከግጭት ካልወጣች እነዚህ ቀውሶች ይቀጥላሉ። ነገም ብዙ በሚሊዮን የሚቆጠሩ ሰዎች ሊፈናቀሉ ይችላሉ ከተለያየ ቦታ። ያ ደግሞ የዓለም አቀፍ ማህበረሰቡ ሊረዳውን ሊእርዳታ ሊያቀርብ ከሚችልበትም አቅም በላይ ሁሉ ሊያልፍ ይችላል።
ለዜጎች መፈናቀል ምክንያት የሆኑ ግጭቶችን ለመፍታት የሚቻልባቸው ሁኔታዎች እንዲጤኑ ያሳሰቡትን የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ነው የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
የትራቸው ጋር ሴቶች በሽታ ነው አብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት።
አሁን ደግሞ የሰማችኋቸው በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የካንሰር ባለሙያ የሆኑትን ወይዘሮ ቤተል ደረጀን ነው። በቀላሉ መከላከልና ታክሞ መዳን በሚችለው የማህፀን ጫፍ ካንሰር ዙሪያም ዘገባ አዘጋጅተናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ህዳር 9 2016 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብራን ኃይሉም በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን። ዘና የሚያደርጓቸው ሙዚቃዎችን አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እናስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ከ12 በላይ የአፍሪካ ሀገራት መሪዎች በቡድን 20 የአፍሪካ ጥምረት ስብሰባ ላይ ለመሳተፍ ወደ ጀርመን አቅንተዋል። ጥምረቱ በማደግ ላይ ያለችው አፍሪካን ከአውሮፓ ጋር በመዋለ ንዋይ ትስስር እንዲኖራት ለማድረግ ያለመ ነው። የቡድን 20 ሀገራት የአፍሪካ ጥምረት አባላት ኢትዮጵያን ጨምሮ ሞሮኮ፣ ቱኒዚያ፣ ግብጽ፣ ሴኔጋል፣ ጊኒ፣ አይቮሪ ኮስት፣ ጋና፣ ቶጎ፣ ቤኒን፣ ቡርኪና ፋሶ፣ ሩዋንዳና ዴሞክራቲክ ኮንጎ ናቸው። በዚህ ስብሰባ ላይ በአፍሪካ ላይ ያለውን አዲስ የአውሮፓ ፍላጎት ያረጋገጡት የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሌን፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የኔደርላንዱ ጠቅላይ ሚኒስትር ማርክ ሩት በጀርመኑ መራሄ መንግስት ኦላፍ ሹልስ አስተናጋጅነት በርሊን ላይ ከሚሳተፉ መሪዎች መካከል እንደሚሆኑ የጀርመን ባለስልጣናት አስታውቀዋል። እንደ አውሮፓውያን አቆጣጠር በ2021 መገባደጃ ላይ ስልጣን ከያዙ በኋላ አፍሪካን በተደጋጋሚ የጎበኙት የጀርመኑ መራሄ መንግስት ሹልስ በነገው ዕለት በበርሊን የጀርመንና የአፍሪካ ኢንቨስትመንት ጉባኤ ከማዘጋጀታቸው በፊት ዛሬ እሁድ ከበርካታ የአፍሪካ ሀገራት መሪዎች ጋር የሁለትዮሽ ግንኙነት ያደርጋሉ። አውሮፓና ዩናይትድ ስቴትስ በከፍተኛ የህዝብ ቁጥር ሁለተኛ በሆነችው አህጉር አፍሪካ ላይ ሩሲያና ቻይና በወሳኝ ማዕድናት፣ በምጣኔ ሀብት እድሎችና በጂኦ ፖለቲካዊ ተጽዕኖ ዙሪያ እየፈጠሩ ያሉትን ጫና ለመገዳደር በመጣር ላይ ይገኛሉ። በጎርጎሮሳውያኑ 2017 በጀርመን በቡድን 20 ፕሬዝዳንትነት የተመሰረተው የአፍሪካ ትስስር የተሐድሶ አስተሳሰብ ያላቸውን የአፍሪካ ሀገራት፣ ዓለም አቀፍ ድርጅቶችና የሁለትዮሽ አጋሮችን በማሰባሰብ የልማት አጀንዳዎችንና በኢንቨስትመንት እድሎች ላይ ለመወያየት ያለመ ነው። አውሮፓ ስለ ኢንቨስትመንት ስታወራ፣ ቻይና ግን ያለምንም የሞራል ትምህርት ፋይናንስ ትሰጣለች ሲሉ የአፍሪካ ሀገራት ቅሬታ ሲያሰሙ ቆይቷል። በሌላ ዜና ዛሬ እሁድ በመላው ኬንያ ከባድ ዝናብ መጣሉን ተከትሎ በተከሰተ የመሬት መናድና ጎርፍ በ10 ሺዎች የሚሆኑ ሰዎች ላይ ጉዳት የደረሰ ሲሆን በሞምባሳ ወደብ ላይ አገልግሎት እንዲቋረጥ አድርጓል። ባለፉት ሳምንታት በኤልኒኖ የአየር ሁኔታ ክስተት ጋር ተያይዞ በአፍሪካ ቀንድ ድንገተኛና ከፍተኛ ዝናብ የተከሰተ ሲሆን ዝናቡ በኬንያ በትንሹ 46 የሚደርሱ አካባቢዎች ላይ የሰዎችን ሕይወት ቀጥፏል። የኬንያ ምክትል ፕሬዝዳንት ሪጋቲ ጋቻጓ ባወጡት መግለጫ በኬንያ ኬንያ ቢያንስ 80,000 የሚደርሱ አባወራዎች ተጎድተዋል። በየቀኑም ቁጥሩ እየጨመረ ነው ያሉ ሲሆን አያይዘውም መንግስት ሄሊኮፕተሮችንና የድንገተኛ አገልግሎትን በመጠቀም ለተጎዱ ቤተሰቦች ድጋፍ በማድረግና የነፍሳድን ስራዎችን በመስራት ላይ ይገኛል ብለዋል። በሀገሪቱ በደረሰው የጎርፍና የመሬት መንሸራተት ወደ ሞምባሳ ወደብና ወደ ናይሮቢ በሚወስደው የጭነት ባቡር መስመር ላይ ያልተጠበቀ መዘግየት የተከሰተ ሲሆን ይኸውም የወደብ አገልግሎት እንዲስተጓጎል አድርጓል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ከጋዛ ሺፋ ሆስፒታል ያለ ጊዜያቸው የተወለዱ ህጻናት ለቀው ወጡ። የዓለም የጤና ድርጅት በትንሹ 31 በጠና የታመሙ ያለ ጊዜው የተወለዱ ህጻናት ከጋዛ ሺፋ ሆስፒታል ወደ ግብጽ መወሰዳቸውን ዛሬ እሁድ አስታውቋል። የእስራኤል ወታደሮች በሐማስ ታጣቂዎች ላይ ባደረጉት ወታደራዊ ዘመቻ ባለፈው ሳምንት ሆስፒታሉ ላይ ድንገተኛ ጥቃት ማድረሳቸው የሚታወስ ሲሆን የዓለም የጤና ድርጅት ልዑክ ትላንት ቅዳሜ ሆስፒታሉን ከጎበኘ በኋላ በአንድ ወቅት በጋዛ ትልቁ እጅግ የላቀና ጥራት ያላቸው የህክምና መሳሪያዎች የነበሩት ሆስፒታል አሁን የሞት ቀጠና ሆኗል ሲል አስታውቋል። የእስራኤል ጦር በሺፋ ሆስፒታል ውስጥ የሐማስ ማዘዣ ማዕከል ነው ብሎ ያመነውን ማዕከል በህንጻው ስር ይገኛል በሚል በሆስፒታሉ ፍለጋ ሲያደርግ የቆየ ቢሆንም ሐማስና የሆስፒታሉ ሰራተኞች ግን ይህ እውነት አይደለም ሲሉ አጣጥለውታል። ይህ በእንዲህ እንዳለ እስራኤል በተቆጣጠረችው ዌስት ባንክ ላይ ባደረሰችው የአየር ጥቃት በአንድ ሌሊት 2 ፍልስጤማውያን ሞተዋል። በሌላ በኩል በሰሜን ጋዛ በሚገኘው ጃባሊያ የስደተኞች መጠለያ ካምፕ ውስጥ በሚገኝ ትምህርት ቤት ላይ የተካሄደው የእስራኤል ወታደራዊ እርምጃን ጨምሮ ቅዳሜ ዕለት እስራኤል በፈጸመችው የአየር ጥቃት በደርዘን የሚቆጠሩ ተፈናቃይ ፍልስጤማውያን ሲቪሎች ተገድለዋል እንዲሁም ቆስለዋል ሲል የመንግስታቱ ድርጅት የፍልስጤም ስደተኞች እርዳታና ስራዎች ኤጀንሲ ዘግቧል። በመጨረሻም የብሪታንያ መከላከያ ሚኒስቴር በሩሲያ የዩክሬን ወረራ ላይ በየቀኑ በሚያወጣው የስለላ መረጃ ሩሲያ የሶቪየት ዘመን ከፍታ ያለው የስለላ አውሮፕላኖችን ወደ አገልግሎት ለማምጣት እያሰበች ነው ሲል አስታውቋል። የዩክሬን ባለስልጣናት ትላንት ቅዳሜ ከባድ የሩሲያ ሰው አልባ አውሮፕላኖችን በመጠቀም የመሰረተ ልማት አውታሮችን መጥተዋል ያሉ ሲሆን በሀገሪቱ ከ400 የሚበልጡ ከተሞችና መንደሮች ውስጥ የኤሌክትሪክ ኃይል አቅርቦት መቆራረጥ አስከትሏል ሲሉ ተናግረዋል። በሌላ በኩል በዩክሬን አየር መከላከያ ትላንት ማምሻውን ከምሽቱ 2 ሰዓት እስከ ንጋት 10 ሰዓት ባለው ጊዜ ከ38ቱ ኢራን ሰራሽ ሻሂድ ሰው አልባ አውሮፕላኖች መካከል 29ን መተው ጥለዋል። በተያያዘ የዩክሬን የኃይል ሚኒስቴር ሩሲያ ባደረሰችው ጥቃት በደቡባዊ ኦዴሳ ክልል 416 ሰፈራዎችና በደቡብ ምስራቅ ዛፖሪዥያ ክልል ውስጥ ኔትወርኮች ከተበላሹ በኋላ ኤሌክትሪክ ተቋርጧል። በተጨማሪም በኦዴሳ ክልል የነዳጅ ማጣሪያ ፋብሪካም ተመቷል ሲል አስታውቋል። የዩክሬን ባለስልጣናት ነዋሪዎችና የንግድ ድርጅቶች በክረምቱ መጀመሪያ ላይ ሩሲያ በኃይል አቅርቦት መሰረተ ልማቶች ላይ ልታደርሳት ለምትችላቸው አዳዲስ ጥቃቶች እንዲዘጋጁም አስጠንቅቀዋል። አድማጮች ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 9/2016 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
አሁን ከሐማሶች አልፎ የዓለም አቀፍ የሙስሊም ንቅናቄ ቡድን ሊገባበት ይችላል የሚል ስጋት አለኝ እና እስራኤሎች ይህን ግምት በማስገባት ልክ ለእርቁ ለሽምግልናው ጊዜ ቢሰጡ ተቀባይነት ሊያገኝ የተሻለ ይሆናል የሚል ግምት ነው ያለኝ።
በጋዛ ነዋሪ ፍልስጤማውያን አውደ ህይወት ላይ ጥናቶችን ያካሄዱትንና የኢትዮ አረብ የህዝብ ለህዝብ ግንኙነት የጥናት ባለሙያ የሆኑትን ፕሮፌሰር አደም ካሚልን ነው አሁን የሰማችሁት። በሺዎች ለሚቆጠሩ ሰዎች ህልፈት ምክንያት እየሆነ ያለውን የእስራኤልና ሐማስ ጦርነትም በምሽቱ መሰናዷችን እንቃኛለን።
ሊሊ እንዴት ከረመሻል?
እግዚአብሔር ይመስገን። ደሬ አንተ እንዴት ከረምክ?
ሁለት ሳምንታችንን ጠብቀን سنገናኝ። እንግዲህ እዚህ አሜሪካን ሀገር አየሩ ሙሉ ለሙሉ ተቀይሮ ቅዝቃዜው ጠንከር ብሎ ነው የጠበቀን። አንቺም አድማጮቻችን ቢያዩሽ ቁም ሳጥን ውስጥ ልብስ የቀረሻት መስይም
ብቻል። እንደውም እንደ ሀገራችን ከሰል ባቀጣጥል ከጎኑ ደግሞ ትኩስ በቆሎ እየበላ ትኩስ ሳይ በጠጣ መመርጥ ነበር። እኔ ብርዳል ወድም ዛሬ።
ለነገሩ አሜሪካኖች በመጪው ሳምንት የሚያከብሩት ታንክስጊቪንግ ወይም የምስጋና ቀን አለ። ከዚያ ደግሞ የገና አዲስ ዓመት በዓላቸው ይመጣል። ለበዓሉ የሚኖረው ግርግር የሚከበርበት ድምቀት ትንሽ ብርዱን ያስረሳናል። ስለዚህ ሞቅ ብሎን ፕሮግራማችንን እንድንጀምር ሞቅ ያለ ዘፈንን ጋብዝ።
እንደዛ ካልክ የግዛቸው ተሾመን ገሩ መጀነን ጋብዝና ትንሽ ተከሳችንን ተፈታችን እንመለስ።
ብርሃን ከስቱዲዮ ታጫውትልናለች።
ተሾመ ገርመጀን ያለ ተጫውተውን ሞቅ ያለ ባህላዊ ሙዚቃ ሰምተን እየተመለስነው በዚሁ ወደ መጀመሪያው መሰናዷችን እንነና
ይቻላል። የመጀመሪያው ዘገባችን ግጭቶች በተደጋጋሚ ያፈናቀሏቸውና በጅጉ የተቸገሩ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ መሆኑን ያመለክታል።
በኢትዮጵያ በግጭቶች ለተደጋጋሚ መፈናቀል የተዳረጉ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ ገለጹ። የመብት ተሟጋቾች መንግስት ፖለቲካዊ አለመግባባቶችን የሚፈታበትን መንገድ እንዲያርም ጠይቀዋል።
በተለይም ባለፉት 3 አመታት የተፈጠሩ ግጭቶች ዜጎችን ለተደጋጋሚ መፈናቀል እንደዳረጓቸው በዚህ ዙሪያ ያነጋገርናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ወይዘሮ ራኬብ መሰለ አስገንዝበዋል።
በተከክል በተመሳሳይ ደግሞ በዚሁ ጉዳይ ላይ ያነጋገርናቸው በኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የሆኑት አቶ ያሬድ ኃይለማርያምም እንዲሁ ችግሩ በዘላቂነት እንዲፈታ መንግስት የፖለቲካ ለመግባባቶችን የሚፈታበትን መንገድ እንዲያጤንና እንዲያስተካክል ጠይቀዋል። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅቷል።
ኮሮሚያ ክልል ምስራቅ ወለጋ ዞን ሊሞረዳ በ2013 ዓ.ም ተፈላቅለው አሁን በአማራ ክልል እንደሚገኙ የሚናገሩት አቶ ስሜ በለጠ እርሳቸውን ጨምሮ አብሯቸው ከአካባቢ የተፈናቀሉ ዜጎች በተባባሰ ችግር እየኖሩ እንዳሉ ይናገራሉ።
እኛ የምንኖረው በየቦታው ተለያይተን ተፈናቅለን የምንኖረው ከመንግስት የሚቀበለን ስላልቻለ በየጥጉ ክራይ ምናምን እያልን በየዶርሙ ምናምን ያለነ ሁነት ሰላም በደጋዳሞትም በተበቃ ተበታትነን ያለው ተፈናቃይ ይቀበለው አካል ሲያጣ ቀደም እንዴ ምናምን እንደዚህ ተዘምብራ ሆነ አይቸርም ተብሎ ተበታትኖ ምን የምንኖር በእን እንደኔ ልጆችን ሰርቶ የሚያድረው አካል እንደኔ ልጅ ተቀምጦ የሚለምንም አለ ኦም የሚያድርም አለ ነው ወስካይ ነው ያለው።
በተመሳሳይ በትግራይ ክልል ሽሬ እንደስላሴ ከተማ እንደሚገኙ የገለጹልን ቄስ ጸጋዬ ገብረ ሐዋርያት ከወልቃይት በ2013 ዓመተ ምህረት እንደተፈናቀሉ ያወሳሉ። በአሁኑ ወቅትም ከቤተሰባቸው ጋር ተፈናቅለው በሽሬ የተጠለሉ ዜጎች እርዳታ ባለማግኘታቸው ለከፍተኛ ችግር እንደተዳረጉ ያመለክታሉ።
እስከዚህ ያው የሸገር ከተማ ተናቀለ ሁሉ የለመነና በዛ በህዝብ እየኖረ ያለ አንዳንዴ በመንግስት ሰጠው አንድ ሁለት ጊዜ እናም ሰጠናል። አንድ ጊዜ በክልሉ ተብሎ ሰጠናል። ሁለተኛው ደግሞ ያው አሁን ባለፈው አንድ ነሐሴ አካባቢ ያው ሰጠናል። እስከዚሁ ግን ያው በልመና ነው የምንኖረው። የለም ምድርተን እርዳታ ሚባል የለም። አሁን ራሱ አሁን ሊመጣ ነው ተብሎ ስንት ምንገ እየተደራሰን ያለን እዚህ ሽሬ ያው በውሃና በታች ውሃ በላይ ውሃ እየተጠቃየን ያለው በቤት ትምህርት ራሱ ማለት ነው። በየት ትምህርት ነው የሚኖረው? በኬንዳ ነው የሚኖረው እና ምግብም የለም በልመና ነው የሚኖረው። ያው ብርዱም ዝናቡም እንደ እስካሁን ዝናብ አላቋረጠም እየዘነበን ያለን ያው ሁሉ ቤት ትምህርት ይሽል ያለ 18 ቤት ትምህርት ይባላለን። ከ18 ቤት ትምህርት ሁሉ መጥቷል ያለ በርሃብና በዝናቡ ራሱ በጣም የተቸገረ ይሰማል።
ዓለም አቀፉ የፍልሰተኞች ድርጅት መድረስ የቻለባቸውን የአገሪቱን አካባቢዎች መሰረት አድርጎ ባወጣው የቅርብ ጊዜ ሪፖርቱ እነዚህን ተፈናቃዮች ጨምሮ በአሁኑ ወቅት ከ4.4 ሚሊዮን በላይ ዜጎች በአገር ውስጥ እንደተፈናቀሉ አስታውቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተርና የሕግ ባለሙያ አቶ ያሬድ ኃይለማርያም ባለፉት 3 ዓመታት በአስደንጋጭ ሁኔታ እንደጨመረ የገለጹት የአገር ውስጥ ተፈናቃዮች ቁጥር ኢትዮጵያን በዓለም ከቀዳሚዎች ተርታ አሰልፏታል ይላሉ።
ኢትዮጵያ ውስጥ የሀገር ውስጥ ተፈናቃዮችን ቁጥር ለመጨመር ዋነኛ ምክንያት አንደኛው በእርግጥም ግጭት ነው። በማንነት ላይ ያነጣጠሩ ጥቃቶች በተለያዩ የሀገሪቷ ክልሎች ውስጥ ተፈጽመዋል። በላዩ ላይ ደግሞ ከትግራይ ክልል ከተነሳው ጦርነት 2 ዓመት ካስከተለው ጦርነት አንስቶ የማያቆሙ ግጭቶች አሁንም ድረስ የሚካሄዱ ግጭቶች በአማራ ክልልና በኦሮሚያ ክልልና በሶማሌ ክልል ድንበር አካባቢ እንደዚሁ ተመሳሳይ ግጭቶች አሉ። ደግሞም ውስጥ አልፎ አልፎ የሚፈጠሩ ግጭቶች አሉ። እነዛን ግጭቶች በመሸሽ ዜጎች ወደ መጠለያ ካምፖች ለመፈናቀል ምክንያት ሆኗቸዋል። ሌላው አብሮ መነሳት ያለበት ጉዳይ ደግሞ ከከተማ ልማት ጋር እየተያያዙ የሚደረጉ የቤት ፈረሳዎችም ለብዙ ሰዎች ለሀገር ውስጥ መፈናቀል ምክንያት ሆነዋል። እንደ ሰብአዊ መብት ድርጅት እንደሚመራ ሰው ሰብአዊ መብትንም እንደሚከታተል ሰው ይሄ የሀገር ውስጥ ተፈናቃዮች ሁኔታ የሀገሪቷን የሰብአዊ መብት አያያዝ እጅግ ወደ ከፋ ወደሚባል ደረጃ ላይ መድረሱን ከሚያመላክቱ ነገሮች አንዱ ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ወይዘሮ ራኬ መሰለም ባለፉት 3 ዓመታት በተለያዩ አካባቢዎች የተከሰቱ ግጭቶች ዜጎችን ለተደጋጋሚ መፈናቀል እንዳደረጋቸው ያስገነዝባሉ።
በጣም አሳሳቢ የሆነውና በተለይ ከዘላቂ መፍትሄ ጋር የተያያዘው የጸጥታና የደህንነት ሁኔታ ነው። ብዙውን ጊዜ መጀመሪያ የሚያፈናቀላቸው ግጭት ወይም የጸጥታ ችግር ባለመቀረፉ ወደ አካባቢያቸው መመለስ የሚችሉበት ሁኔታ አይደለም። በዛ ምክንያት ለተራዘመ የመፈናቀል ሁኔታ ውስጥ እንዲኖሩ ይሆናሉ። አንዳንድ ጊዜ እንዲሁም ደፍረው ወደ አካባቢያቸው በሚሄዱበት ጊዜ ንብረታቸው፣ መኖሪያቸው፣ እርሻቸው ጠፍቶ ወድሞ የሚያገኙበት ሁኔታ አለ እና በዛ ሁኔታ ያው እንደገና ህይወታቸውን ለመቀጠል አመቺ ሁኔታ ስለሌለ ለዳግም መፈናቀል ይዳረጋሉ። ራሳቸውን መቻል የሚችሉበትም ሁኔታ አይኖርም። እስካሁን ባየነውም ንብረታቸው ቢጠፋም ቢወድምም ወይ በሌላ በሶስተኛ ወገን ቢወሰድም በፍርድ ቤት ከሰው የማስመለስ ሁኔታው በጣም የለም ማለት ይቻላል። ስለዚህ እሱም ለተጨማሪ አደጋ ለተራዘመ የመፈናቀል ሁኔታ እየዳረጋቸው ነው።
በቅርቡ ለተፈናቃዮች እየተደረገ ያለው የሰብአዊ ድጋፍ አነስተኛ እንደሆነና ይህም ዜጎችን ለከፋ ችግር እየዳረጋቸው እንደሚገኝ ምክትል ዋና ኮሚሽነሯ ይናገራሉ።
ብዙ ክልሎች ያሉ ተፈናቃዮች በተለይ ህጻናት ማልኒትሪሽን የምንለውን ወይም የምግብ እጥረት ደርሶባቸው የተለያዩ አካላቸው ላይ የሚታይ ቁስልም የተለያዩ ጉዳቶችን እየተመለከትን ነው። አሁንም ከባለፈው ዓመት ባልተለየ ሁኔታ የህግ ማዕቀፍ አልጸደቀም። ምንም እንኳን ረቂቁ ቢኖርም ያ የህግ ማዕቀፍ አንድን ተቋም በግልጽ ተፈናቃዮችን በተመለከተ ይሄ ተቋም ነው የሚያደራጀው የሚያስተባብረው በሚል በህግ የተሰየመ ተቋም ባለመኖሩ ብዙ ክፍተቶችን ለመቅረፍ አልተቻለ። ቅድም እንዳልኩት የሰብአዊ ድጋፍ ከፍተኛ ክፍተት አለው። በተለይ ደግሞ የአሜሪካ መንግስት ዩኤስአይዲ የምግብ ድጋፉን ካቆመ በኋላ የተወሰኑ ሌሎች የመንግስትና በጣም ውስን የሆኑ ድርጅቶች ስለሆኑ ድጋፍ እየሰጡ ያሉት ትልቅ ክፍተት ፈጥሯል። ይሄ እንግዲህ እነዚህ ነገሮች እነዚህ ክፍተቶች በሙሉ ደግሞ ህፃናት ላይ ነፍሰ ጡር ላይ አካል ጉዳተኞች አረጋውያን ላይ ደግሞ ችግሩ የባሰና ተደራራቢ ይሆናል ማለት ነው።
የአሜሪካ ለማቀፉ የልማት ተራድኦ ድርጅት USAID ከአምስት ወራት በፊት ለተረጆች መዳረስ የነበረበት ምግብ በአካባቢ ባለስልጣናት ውቅና ጭምር ለገበያ ቀርቧል በሚል ያቋረጠው እርዳታ በመጪዎቹ የፈረንጆች ወር እንደሚቀጥል ከሰሞኑ አስታውቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ግን ከቀድሞም የእርዳታ ተቋማቱ ተፈጽሟል ያሉት ችግር ከጉዳዩ ጋር ግንኙነት የሌላቸውን ተፈናቃዮች ሰለባ ማድረጉ ትክክል እንዳልነበረ ይተቻሉ።
እሱ በራሱ አንድ ለራሱ ነው የቻለ የሰብአዊ መብት ጥሰት ነው። ያስተዳደሩን አካሉን በሚጠይቁት መንገድ መጠየቅ አለባቸው። ነገር ግን እየተራቡ ያሉ ዜጎችን መቅጣት ይሄ ዓለም አቀፍ የሰብአዊ መብት ድርጅቶች አንዱ ራሳቸው የጣሱት የሰብአዊ መብት ጥሰት ነው። ሁለተኛ ለእርዳታ የሚመጡ እህሎችን በዚህ ደረጃ በዓለም አቀፍ ማህበረሰብ ዘንድ በሚያስወቅስ መልኩ የተለተራቡ ዜጎች የሚመጡ እርዳታዎችን ገበያ ላይ ማዋል፣ መስረቅ፣ ለሌሎች አላማዎች ማዋል ይሄ ደግሞ በአገሪቷ ውስጥ የታየ በመዋቅር ውስጥ የሚታይ በጣም አስነዋሪም የወንጀል አድራጎትም ነው፣ የሰብአዊ መብት ጥሰትም ነው። በዚህ የዜጎችን መብት ለዜጎች ህይወት መታደግ የሚመጡ ነገሮችን በዚህ መንገድ መጠቀም ሌላው የመብት ጥሰት ነው። በዛ ምክንያት የሚሞቱ የሚታረዙም ሰዎች ካሉ ልክ ቀጥታ እነዚያን ሰዎች እንደ ማጥቃት ነው የሚቆጠረው። ለእርዳታ የሚመጣ እህልን ለሌላ ላልተገባ አላማ በመዋል ሰዎችን አደጋ ላይ መጣል።
በኢትዮጵያ መንግስት በኩል እየተደረገ ያለውን ሰብአዊ ድጋፍ አስመልክቶ የፌዴራል አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር ዶክተር ሽፈራው ተክለማርያምን ጠይቀናቸው ለምላሹ ፈቃደኛ እንደሆኑ ቢገልጹልንም መልሰን የደወልንና የጽሑፍ መልእክት ያስቀመጥን ቢሆንም ባለመመለሳቸው ሐሳባቸውን ለማካተት ሳንችል ቀርተናል። ይህ በእንዲህ እንዳለ አሁንም በማያባሩ ግጭቶች ምክንያት ዜጎች ከአካባቢያቸው መፈናቀላቸው እንደቀጠለ ነው። የአሜሪካ ድምፅ ያናገራቸውና ከሰሞኑ ከአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ ተፈናቅለው በኦሮሚያ ክልል እንደተጠለሉ የተናገሩት ስማቸውን ያልጠቀሱ ተፈናቃይ የግጭቱን መቀጠል ያስረዳሉ።
ትናንትና አሁን ትናንት በስቲያ ሶስት ሰው ነው ሞቶ የተቀበረው። በዚህ መዳኛና መጠ ቁስል ምን ደህና መድኃኒት ጠፍቶ እየሞተ ያለ እዛ ከፖለቲካ ውስጥም የለንም ፖለቲካ እዛ እነሱ አብረን በልተን ጠጥተን አብረን ያለ ነው። ለአማራ ክልልም አቤቱታ እንላለን ብንልም ዛአተ ነው መንገዱ ዝግ ነው መኪናው የለም። በግርማ ህድ ደግሞ ፈራ ነፍሳችን ነው። አብዛኛው ደግሞ አልተቀበረም። ህዝቡ የሞተም አልተቀበረም። ጫካ ላይ ነው የቀራ፣ መሬት ላይ ነው የቀራ። የኦሮሚያ ክልልም ሆነ ደግሞ አቤቱታ እናቀርብ ብንል እዛ ነው የምንኖረው። ቅርቡም ዝም ካለን ውርቅ ያለው ደግሞ ኦሮሚያው ደግሞ እንዴት እንትን ይላል። እነሱም ደግሞ ተሸግሮ ነው ያሉ። እንግዲህ እንደማለት እናለቅሳለን። እግዚአብሔር ብቻ ደማችንና ላባችን ይፈልግ ነው ምንለው ለላም እንላለን።
ችግሩ በዘላቂነት እንዲፈታ መንግስት የፖለቲካ ለመግባባቶችን የሚፈታበትን መንገድ ማጤንና ማስተካከል ይኖርበታል ሲሉም የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ያመለክታሉ።
መንግስት ብዙ ጊዜ የሚጠቀማቸው የኃይል እርምጃዎች ግጭቶች እንዲባባሱ፣ ውይይት ነገሮች በውይይት እንዳይፈቱ የሚያደርጉ በመሆናቸው ሀገሪቷ ከግጭት መውጣት አልቻለችም። ሀገሪቷ ከግጭት ካልወጣች እነዚህ ቀውሶች ይቀጥላሉ። ነገም ብዙ በሚሊዮን የሚቆጠሩ ሰዎች ሊፈናቀሉ ይችላሉ ከተለያየ ቦታ። ያ ደግሞ የዓለም አቀፍ ማህበረሰቡ ሊረዳውም እርዳታ ሊያቀርብ ከሚችልበትም አቅም በላይ ሁሉ ሊያልፍ ይችላል። ችግሩን እያባባሰ ያለው በዋነኛነት የፖለቲካ ስርዓቱ ግጭቶችን የሚፈታበት መንገድ ወደ ኃይል ያመዘነ ወደ ግጭት ያመዘነ ጉልበትን የመጠቀም ስለሆነ በእነዚህ የጉልበት አጠቃቀም ግጭቶችን የፖለቲካ ልዩነቶችን በኃይል ለመፍታት በሚደረጉ ግጭቶች ሁሉ ምክንያት ነው። እንግዲህ መንግስት እነዚህን ነገሮች የአገሪቷን የፖለቲካ ሁኔታ ማረጋጋት አሁን ጥሩ ምልክት የታየው ከኦነግ ሽኔ ጋር የተጀመረ ድርድር አለ። ተመሳሳይ እድል በሌሎቹም አካባቢዎች ላሉ በግጭት ውስጥ ከመንግስት ጋር እየተገዳደሩ ላሉ ኃይሎች ሁሉ የሰላም በሮች ተከፍተው ድርድር ተደርጎ ሰላም ካልሰፈነ አሁን አደጋ ላይ ያሉት ተፈናቃዮች ይራባሉ፣ ይታረዛሉ፣ ወደ ሌላ የከፋ ሁኔታ ውስጥ ሊገቡ ይችላሉ። ግን በዛ ብቻ አያቆምም። ሌሎች አዳዲስ ተፈናቃዮችም በየጊዜው ቁጥራቸው ሊጨምር ይችላል እና ከቁጥጥር ውጪ ሊወጣ የሚችልበት እድል በጣም ሰፊ ነው።
ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ከዚህ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ማብራሪያቸው በአገሪቱ ለዜጎች መፈናቀል ምክንያት የሆኑ ግጭቶች እንዲቆሙ የውይይት ጥሪ አቅርበዋል። የአሜሪካ ድምፅ ያናገራቸው በአገሪቱ የተለያዩ አካባቢዎች የተጠለሉ ተፈናቃዮችም ግጭቶች በአፋጣኝ እንዲቆሙና ቀድሞ ወደነበሩበት አካባቢያቸው ተመልሰው ለመቋቋም እንዲችሉ ለመንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪያቸውን አቅርበዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voamharic የፌስቡክ #voamharic የX ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከታተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በክትባትና ቅድመ ካንሰር ምርመራ በማድረግ መከላከል እየተቻለ ወይም ደግሞ በጊዜ ከተደረሰበት ከበሽታው መዳን እየተቻለ በኢትዮጵያም ሆነ በአፍሪካ እንዲሁም በመላው ዓለም የብዙ ሰዎችን ህይወት እየቀጠፈ ያለውን የማህፀን ካንሰር ነው የምንመለከተው። ጋር እንግዲህ ቀደም ብዬ እንደጠቀስኩት የማህፀን ጫፍ ካንሰር በቀላሉ መከላከል የሚቻል እንዲሁም ደግሞ ቀደም ብሎ ከታወቀ ሊድን የሚችል የካንሰር አይነት ቢሆንም በአፍሪካ በየአመቱ ከ70,000 በላይ ሴቶች በዚህ ካንሰር ህይወታቸው ያልፋል። በተመሳሳይ እንዲሁም ኢትዮጵያ ውስጥም በየአመቱ ከ7,445 በላይ ሴቶች በዚህ ካንሰር እንደሚያዙ የኢትዮጵያ ጤና ሚኒስቴር መረጃ መለከታል። ከነዚህ ውስጥ 5338 የሚሆኑት ህይወታቸው እንደሚያጡም ገልጿል።
ይህ በጣም አስደንጋጭ ቁጥር ነው። ግን ስለዚህ ካንሰር ምን ያህል ግንዛቤ ያላቸው ሴቶች
የሚያስተነግጠው እሱ ነው። ይህንን ዘገባ ለመስራት ኢትዮጵያ ውስጥ ብቻ ሳይሆን በተለያዩ አፍሪካ ሀገራት ውስጥ የሚገኙ ካነጋገርኳቸው ሴቶች ሙሉ ለሙሉ በሚባል ደረጃ በሽታውን በስም ከማወቅ ውጪ በምን እንደሚመጣ፣ እንዴት መከላከል እንደሚቻል ወይም ደግሞ በጊዜ ከተደረሰበት መዳን እንደሚችል ብዙዎቹ ሴቶች አያውቁም። ከዛ ይልቅ እንደውም የተሳሳቱና የተዛቡ አመለካከቶች ይበዛሉ።
በርካቶች ህይወታቸውን ያጡበት ስላለው ስለዚህ ካንሰር ያለው ግንዛቤ በዚህ ልክ አናሳ መሆኑ እነተም አስደንጋጭ ነው። እንግዲህ የማህፀን ጫፍ ካንሰር በምን ምክንያት የሚመጣ በሽታ ነው? በቀላሉ መከላከልና ማዳን ከተቻለስ ለምን ከፍተኛ ቁጥር ያላቸው ሰዎች ለህልፈት ይዳረጋሉ? ለሚሉት ጥያቄዎች ሴቶችና የካንሰር ህክምና ባለሙያዎችን አነጋግረሽ ያዘጋጀሽው መሰናዶ መልስ ስለሚሰጥ ወደዚያው እንለፍ።
የ47 ዓመቷ ታሚካ ፊልደር የማህፀን ጫፍ ካንሰር እንዳለባት ያወቀችው ገና የ25 ዓመት ወጣት እያለች ነው። ታሚካ በወቅቱ ጤንነቷን የሚያጠራጥር ምንም ስጋት አልነበራትም። ሆኖም አመታዊ የጤና ምርመራ ለማድረግ የማህፀን ሐኪም ጋር በሄደችበት ወቅት ሁለተኛ ደረጃ ላይ የሚገኝ የማህፀን ካንሰር እንዳለባት ሲነገራት በህይወቷ ያልጠበቀችው አስደንጋጭ ዜና ነበር።
And I feel like I'm a knowledgeable woman, but I didn't know what the testing was for.
በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው ራሴን የምቆጥረው። ነገር ግን በየአመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር። ስለዚህ ካንሰሩ እንዳለብኝ ሲነገረኝ ድንገት ዱብ እዳ ነው የሆነብኝ። ከዛ በኋላ በተደረገልኝ ህክምና ደግሞ የመውለድ ችሎታዬን አጣሁ። ነገር ግን ደግሞ ህይወቴ ተርፏል። ያ ለእኔ ትልቅ በረከት ነው። ስለዚህ አሁን ሌሎች ሰዎች ስለማህፀን ካንሰር እንዲያውቁ፣ እንዴት ራሳቸውን መጠበቅ እንደሚችሉ፣ እንዴት ልጆቻቸውን መጠበቅ እንደሚችሉ ማስተማርና መርዳት ፈልጋለሁ። ምክንያቱም ማንም ሰው በማህፀን ካንሰር ምክንያት መሞት ወይም የመውለድ ጸጋውን ማጣት የለበትም።
ታሚካ በዓለም ዙሪያ በማህፀን ጫፍ ካንሰር ከተጠቁ ከግማሽ ሚሊዮን በላይ ሴቶች መካከል አንዷ ናት። ይህ ካንሰር በዓለም አቀፍ ደረጃ በሴቶች ላይ በስፋት የሚከሰት አራተኛው የካንሰር አይነት ሲሆን በዓለም ዙሪያ በከፍተኛ ሁኔታ ከተዘራጨባቸው ሀገራት የመጀመሪያ 20ዎቹ የሚገኙት አፍሪካ ውስጥ ነው። በማህፀን ካንሰር ምክንያትም በየአመቱ 70,000 የአፍሪካ ሴቶች ለልፈት እንደሚዳረጉ የዓለም ጤና ድርጅት መረጃ ያሳያል። የማህፀን ጫፍ ካንሰር ሂዩማን ፓፒሎማ ቫይረስ ወይም HPV በተባለና የሴቶችን መራቢያ አካል ማህፀንን እንዲሁም የማህፀንን በር በሚያጠቃ ቫይረስ የሚከሰት ሲሆን ከአንድ በላይ የፍቅር አጋር መኖር ወይም ከአንድ በላይ የወሲብ ጓደኛ መኖር ለዚህ ቫይረስ መተላለፍ የበለጠ ያጋልጣል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ እንዲሁም የካንሰር ስፔሻሊስት የሆኑት ዶክተር ቤተል ደረጀ እንደሚያስረዱት ይህ ቫይረስ የሚፈጥረው ኢንፌክሽን ወደ ካንሰር እንዲቀየር ተጨማሪ ድጋፍ የሚያደርጉ ሁኔታዎችም አሉ።
አንደኛ በለጋ እድሜ ግንኙነት መጀመር ያ የበለጠ ለኢንፌክሽኑ ቶሎ ያጋልጣቸዋል፣ በተደጋጋሚ የመያዝ እድሉ ይጨምራል ማለት ነው። ሁለተኛው ደግሞ ከአንድ በላይ የወሲብ ጓደኛ ወይም እሷ እንኳን ባይኖራት አብሯት ያሉት ጓደኛዋ ወይ የትዳር አጋሯ ከአንድ በላይ የወሲብ ጓደኛዎች በኖሩት ቁጥር የመጋለጥ እድሏ እየጨመረ ይሄዳል ማለት ነው። ከዛ ውጭ ያልየናቸው ነገሮች ትልቁ አንዳንድ የሚነሳው ድህነት፣ ከድህነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ አውቀን መታከም የሚሻልም ድሉም ስለሚቀንስ ጭምር ማለት ነው። ከዛ ውጭ ግን ለምሳሌ እንደ ኤችአይቪ ጫዎች የበሽታ የመከላከል አቅም የሚቀንሱ መድኃኒቶች መውሰድ፣ ሲጋራ ማጨት እና ለተለያዩ ጭሶች መጋለጥ የዚህ ካንሰር የመያዝ እድል ይጨምሩ ሳጎሉ ታሰባል።
በኢትዮጵያም ከጡት ካንሰር ቀጥሎ ሴቶችን በዋናነት የሚያጠቃ የካንሰር አይነት የማህፀን ጫፍ ካንሰር ነው። የኢትዮጵያ ጤና ሚኒስቴር መረጃ እንደሚያሳየው በየአመቱ 7445 ሴቶች በዚህ ካንሰር የሚያዙ ሲሆን ከነዚህ ውስጥ 5338 የሚሆኑት ለህልፈት ይዳረጋሉ። ለመሆኑ ስለዚህ የብዙ ሺዎችን ሴቶች ህይወት እየቀጠፈ ስላለው ስለማህፀን ጫፍ ካንሰር ምን ያክል ሰዎች ያውቃሉ ስል በአዲስ አበባ የሚኖሩ አንዳንድ ሴቶችን አነጋግሬያለሁ። ማህሌ ታማረ በ30ዎቹ መግቢያ የምትገኝ የአዲስ አበባ ከተማ ነዋሪ ናት።
እንግዲህ ያው የማህፀን ጫፍ ካንሰር አሁን ላይ አብዛኛው ወጣቶችና እናቶቻችንን እየጎዳ ያለ በጣም አስከፊ በሽታ እንደሆነ አውቃለሁኝ። ብቻ ከእድሜ ጋር ተያይዞ ብዙ ጊዜ ከ40 ዓመት እና ከዛ በላይ ሲሆናችሁ በየሆነ ጊዜ ይጠሯሉ፣ ቼክ መደረግ አለባችሁ እንደሚባል አውቃለሁ።
የማህፀን ካንሰር በእድሜ የገፉ ሴቶች ላይ ብቻ የሚከሰት በሽታ አድርጎ መቁጠር በርካታ ሴቶች የሚጋሩት የተሳሳተ አመለካከት ነው። ሌላው ያነጋገርኳት በሃያዎቹ እድሜ ክልል የምትገኘው ወጣት ሄመን አለባቸውም ይህንን አስተሳሰብ ትጋራለች።
ብዙ ጊዜ ልክ ሴቶች ከሜኖፖዝ ከጀመሩ በኋላ ብዙ ጊዜ ማህፀን ካንሰሮች ይፈጠራል የሚባለውን ነገር ነው ማቀው ማለት ነው። ከሜኖፖዝ በኋላ ሴቶች እድሜያቸው ከገፋ በኋላ ብዙ ጊዜ ማህፀን ካንሰር እንዳይመጣባቸው ክትትል ያደርጋሉ። ቁጭ ሲል ምንም ስራ ካልሰራም ወደ ካንሰር ሊቀየር ይችላል ማህፀኑ የሚባል ነገር ስላለ ማለት ነው። እና መከላከል የሚቻለው ደግሞ ልክ ሜኖፖዝ ከመጣባቸው በኋላ ማህፀናቸውን ብዙ ሴቶች ያወጡታል የማህፀን ካንሰር እንዳይፈጠር ማለት ነው።
ማንኛውም የጾታ ግንኙነት የጀመረች ሴት የማህፀን በር ካንሰር በሚያስከትለው ኤችፒቪ ቫይረስ ልትያዝ ትችላለች። በግንኙነት ወቅት ኮንዶም የምትጠቀም ቢሆንም እንኳን በጉዳዩ ላይ ካነጋገርኳቸው በርካታ ሴቶች መካከል እስከ ዳር ደጀኔ ስለማህፀን ካንሰርና ካንሰሩን ስለሚያስከትለው ቫይረስ የተሻለ ግንዛቤ አላት።
የሚመጣው ኤችፒቪ በተባለ ቫይረስ እንደሆነ አውቃለሁ እና ልክ በሆነ ግንኙነት እና ከብዙ ሰዎች ጋር ግንኙነት በማድረግ እንደሆነ አውቃለሁ። አስቀድሞ በመመርመር ምክንያቱም ሌላ ብዙ ምልክት ስለማያሳይ አስቀድሞ በመመርመር መከላከል እንደሚቻል አውቃለሁ እና ሌላ ደግሞ ተጨማሪ ክትባትን በማግኘትም እንደ መከላከል እንደሚቻል አውቃለሁ።
በእርግጥ ኤችፒቪ ቫይረስ የሚፈጥረውን 90% ኢንፌክሽን ሰውነታችን ተፈጥሯዊ በሆነ መንገድ ቢያድነውም 10% ግን ከ10 እስከ 15 ዓመት ወይም ከዛ በላይ በሰውነት ውስጥ ሊቆይ መቻሉ ለካንሰር ተጋላጭ ያደርጋል። በሽታው እድሜያቸው በገፋ ሴቶች ላይ ብቻ የሚከሰት ነው የሚለው የብዙዎች የተሳሳተ አመለካከት የሚመነጨውም ቫይረሱ በሰውነት ውስጥ ሊቆይ ከሚችልበት እድሜ ጋር ተያይዞ ሊሆን እንደሚችል ዶክተር ቤተል ያብራራሉ።
ይሄ በሽታ እድሜያቸው የገፋ ሴቶች በሽታ ነው አብሎም ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። በተለምዶ ብዙ ሴቶች ካንሰሩ ኖሯቸው ሲመጡ እናያለን እንጂ እኛ በራሳችን የስራ አጋጣሚዎች ያየናቸው የ23 ዓመት የ18 ዓመት ልጆች ይሄ ካንሰር ኖሯቸው ለሕክምና መጥተው ማግኘት እናውቃለን። ስለዚህ እንዳላቸው ያሉት ተጋላጭነት ምክንያቶች በበዙ ቁጥር ቶሎ ለካንሰር መጋለጥ እድሉ እየጨመረ ይመጣል። ይሄ ተዛባ አመለካከት መስተካከል ይኖርበታል ብዬ አምናለሁ።
ራሷን ምሳሌ በማድረግ በየትኛውም እድሜ ያለች ሴት ጾታዊ ግንኙነት ከጀመረችበት ጊዜ አንስቶ ለኤችፒቪ ቫይረስ ተጋላጭ መሆኗን የምትገልጸው ታሚካም ሰዎች ለቅድመ ካንሰር ምርመራ ትኩረት እንዲሰጡ ትመክራለች።
So the human papillomavirus, or HPV as it's commonly called, is also like a common cold. So at some point,
human papillomavirus, ወይም HIV, ልክ እንደ ጉንፋን ማለት ነው። ማንኛውም ሰው በየትኛውም ጊዜ ሊይዝ ይችላል። ነገር ግን በጣም ጥቂት ሰዎች ላይ የማህፀን ወይም ደግሞ ሌሎች ወደ 6 አይነት ካንሰሮችን ሊያስከትልም ይችላል። ቫይረሱ በዋናነት በግብረ ስጋ ግንኙነት ይተላለፋል። ነገር ግን አንዳንድ ጊዜ ሰዎች ትኩረታቸውን በመተላለፊያ መንገዱ ላይ ያደርጉና በሽታው እነሱ ጋር እንደማይደርስ አድርገው ያስባሉ። ቫይረሱ ይኖርባቸው እንደሆነ መመርመርም አይፈልጉም። እውነታው ግን ሰዎች በዚህ ካንሰርና ከዚህ ቫይረስ ጋር በተያያዙ በሽታዎች እየሞቱ መሆኑ ነው። ስለዚህ የተሳሳቱ አመለካከቶችን አስወግደን ካንሰሩን መከላከል አለብን።
የማህፀን ካንሰርን ከሌሎች የካንሰር አይነቶች ለየት የሚያደርገው ክትባቶችን በመውሰድ ወይም ቅድመ ካንሰር ምርመራ በማድረግ መከላከል የሚቻል በመሆኑ ነው። በኢትዮጵያም እንደ አውሮፓውያን አቆጣጠር ከ2018 ዓመተ ምህረት ጀምሮ 14 ዓመት ለሞላቸው ልጆች በሁለት ዙር የማህፀን ጫፍ ካንሰር መከላከያ ክትባት መስጠት የተጀመረ ሲሆን እስካሁን 6.5 ሚሊዮን ልጃገረዶች መከተባቸውን የጤና ሚኒስቴር መረጃ ያሳያል።
በነገራችን ላይ ካሉት ካንሰሮች ውስጥ መከላከል የሚቻለው ብዙ ሰዎች ቢሞቱ እድል የተጠረበት ካንሰር አይነት ቢኖር የማህፀን ጫፍ ካንሰር ነው። ሙሉ በሙሉ በሚባል መከላከል ይባላል። ቅድም እንዳልኩት በኢንፌክሽን ስለሚመጣ ረጅም ጊዜ ለሚሰጠናል ኢንፌክሽን ታክሞ ለመዳን ማለት ነው። አብዛኛው ሰው ቅድመ ካንሰር ምርመራ በስነስርዓት ሲያደርግ ካንሰር ከመሆኑ በፊት መደረስ ስለሚችል ያንን በማከም ካንሰሩን እንዳይመጣ መከላከል እንችላለን ነው።
ዶክተር ቤተል እንደሚያስረዱት እነዚህ የካንሰሩ መከላከያ መንገዶች ተግባራዊ ሳይደረጉ ቀርተው ካንሰሩ ከተከሰተና በመጀመሪያዎቹ ደረጃ ላይ ያለ ከተደረሰበትም መዳን ይቻላል። ታዲያ እነዚህ የካንሰር ደረጃዎችና የህክምና አማራጮቹ ምንድን ናቸው?
ካንሰሩ ከመጣ አራት የህክምና ደረጃዎች አሉት። ደረጃውን የጨመረ በሄደ ቁጥር እየቀነሰ ይመጣል። ደረጃ 1 እና ደረጃ 2 ይወጣሉ። እስከ ደረጃ 2 ያሉትን ኦፕሬሽን እና መድኃኒት ማከም ይቻልባቸው አጋጣሚዎች አሉ። ደረጃ 2 ግማሽ በላይ የሆነው እና እስከ ደረጃ 4 ያሉት ካሉ ግን በመድኃኒት እና በጨረሻ ህክምና ቢታከም ይመከራል። እነዚህ እንግዲህ እንደየደረጃቸው የመዳን እድላቸው እየወረደ ይመጣል ማለት ነው። ቅድመ ካንሰር ምርመራ ቅድም እንዳልነው መደረግ መቻሉ ይሄን ከመምጣቱ በፊት ማየት ማከም ወይም ደግሞ በጣም በትንሽ ደረጃ እያለ ማግኘት ይቻላል። የመዳን እድሉን መጨመር ይቻላል ማለት ነው።
የማህፀን ካንሰር ህክምና በሀገሪቱ ውስጥ ባሉ የተወሰኑ ሆስፒታሎች ብቻ የሚሰጥ መሆኑ ለሁሉም እንዳይዳረስና ካንሰሩ አስቀድሞ በታወቀበት ጊዜ በአፋጣኝ የመዳን እድል እንዳይኖር እንደሚያደርግ ዶክተር ቤተል አብራርተውልናል። የቅድመ ካንሰር ምርመራዎችን ግን ብዙ የህክምና ግብአቶች ሳያስፈልጉ በቀላሉ በጤና ጣቢያ ደረጃም መስጠት ይቻላል። ያም ሆኖ ግን ካነጋገርናቸው በርካታ ሴቶች እንደተረዳነው በውቀት ማነስም ይሁን በቸልታ ቅድመ ካንሰር ምርመራ የሚያደርጉ ሴቶች ቁጥር እጅግ አነስተኛ ነው።
በጊዜ ከተደረሰበት መዳን እንደሚቻል ያው በወሊድም ጊዜ ስንከታተል ሐኪሞች ነግሩናል። ቼክ አርጉ በጊዜ ከተደረሰበት በተለይ ደረጃ የመጀመሪያ ደረጃ የሚባለው ላይ ከሆነ መዳን ይችላል የሚል ይነግሩናል። አዌርነሱ አለ። የተለየ ነገር አላረግ ከፍራቻ የዘለለ የተለየ ማረገው ነገር የለም። ይስተናል
የጓደኛዬና የማህፀን ካንሰር ተብላ ማለት ነው። እንደዛው ቶሎ ተደርሶበታል እና እንኳን ቶሎ መጣሽ እንኳን ቼክ አረግሽው እና በቃ ጥሩ ሰዓት ስለተደረሰ አሁን መከላከያ ማህፀኑን ማውጣት ይሻላል ከዛ በኋላ እንዳይፈጠር ማለት ነው ድጋሚ እንዳይመጣ ተብላ እንደዛ የሆነ አቃለው እንደዛ የሆነ ሰው ማለት ነው። እኔ እንኳን አላቀም ክትትል አላረግም። እኔ ብዙ ጊዜ ከሜኖፖዝ በኋላ ይመጣል የሚባለው ስለሆነ ማቀው አሁን አይመጣብኝም ብዬ ስለማስብ ማለት ነው ክትትል አላረግም።
ስለ ካንሰሩ የተሻለ ግንዛቤ ያላትን እስከዳረንም ቅድመ ካንሰር ምርመራዎችን በማድረግ ጥንቃቄ ታደርጋለሽ ወይ ብዬ ጠይቀታለሁ።
ምርመራውን አድርጌ አላውቅም ምክንያቱም የሆነበት ምክንያት አይ ቲንክ አኗኗራችን ይመስለኛል ለነገሮች ትኩረት አለመስጠት እና የቀድሞ ምርመራ የማድረግ ልምድ አለመኖር ነው አንደኛው። ሁለተኛው ደግሞ እንደኔ በግል ተጠየቅሽኝ ፍርሃትን ይመስለኛል። አሁን ሄጄ ቢገኝብኝ ምን አደርጋለሁ የሚለው የሚያስፈራኝ ነገር ስለሆነ ሄጄ መታየት እስካሁን አልታየው።
እንደነዚህ አይነት የተሳሳቱ አመለካከቶችንና ፍርሃቶችን ለማስወገድ በሀገር ውስጥም ሆነ በውጭ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ጥረቶችን ያደርጋሉ። ከነዚህ አንዱ ታሚካ በዩናይትድ ስቴትስ ያቋቋመችው ሰርቫይቨር የተሰኘ ድርጅት ሲሆን ድርጅቱ የማህፀን ጫፍ ካንሰርን ለማጥፋት በሚያደርጋቸው ጥረቶች ከበሽታው መዳን የቻሉ ሰዎች ስለ በሽታው ግንዛቤ እንዲያስጨብጡና እንዲያስተምሩ ያስተባብራል ድጋፍም ይሰጣል።
When someone from Africa is wearing a survivor t-shirt or they're you know or a European country that I've never heard of
ከ ኢንተርናሽናል ሶሳይቲ ወይም ደግሞ አውሮፓ ውስጥ ካለ አንድ የማላውቀው ሀገር ሰው ስለ ስራችን መልእክት ሲደርሰኝ ትልቅ ስሜት ይሰማኛል። ምክንያቱም አንዳንዴን ራሴ ገና አሁን እንዳዲስ የማህፀን ካንሰር እንደተገኘበት ሰው አድርጌ ለማየት ሞክርና ያችን ሴት ማገዝ አለብኝ ይላለው። ጎን ለጎን ደግሞ በሽታው ጭራሽ እንዳይከሰት መርዳት ሻለው። ልክ እንደሌላው በሽታ ሁሉ የማህፀን ጫፍ ካንሰርንም ማጥፋት እንችላለን።
የማህፀን ጫፍ ካንሰርን እንደ አውሮፓውያን አቆጣጠር በ2030 ሙሉ ለሙሉ ለማጥፋት በተባበሩት መንግስታት ድርጅት እቅድ ተይዟል። ታሚካ ሁሉም ሰው ከተባበረ ይህንን እቅድ ማሳካት ይቻላል ብላ ታምናለች።
Now when I was first diagnosed and I heard that I was like what are they talking about? Like no. I believe it. I know it. I've seen the data. We see
መጀመሪያ ካንሰር እንዳለብኝ ሲነገረኝ ምንድነው የሚያወሩት ነበር ያልኩት። አሁን ግን በራሴ ላይ ደርሷቸዋለሁ። የሚያስከትለውንም ችግር አውቃለሁ። ሩዋንዳ ላይ፣ አውስትራሊያ በሌሎችም ሀገራት ያሉትን ቁጥሮች አያለሁ። ይሄ ካንሰር ከአሜሪካም ሆነ በአፍሪካ እንዲጠፋ ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ ሁላችንም አንድ ላይ ሆነን አንደኛ ሴቶች በየጊዜው የቅድመ ካንሰር ምርመራ እንዲያደርጉ ለመርዳት፣ ሁለተኛ ወንዶችም ሆኑ ሴቶች ክትባቱን ማግኘት እንዲችሉ ለማድረግና ሶስተኛ ካንሰር ከዓለም ላይ እንዲጠፋ እጅ ለእጅ ተያይዘን መስራት አለብን።
የማህፀን ጫፍ ካንሰርን ከኢትዮጵያም ሆነ ከአፍሪካ እንዲሁም ከመላው ዓለም ለማጥፋት የሚደረገውን ጥረት አደጋች ከሚያደርጉ ሁኔታዎች አንዱ ድህነት ነው። በቂ የጤና አጠባበቅ ፍርሃት አለመኖርና በመከላከል ላይ ትኩረት ያደረገው እውቀት የማስጨበጥ ስራ አለመሰራቱም በሽታው እንዲስፋፋ ምክንያት ሆኗል። ታዲያ አንዲት ሴት ራሷን ለመጠበቅ ምን ማድረግ አለባት? ዶክተር ቤተል ምክር አላቸው።
የመጀመሪያው ከመከላከል የሚችልበት መንገድ የባህሪ ለውጥ ማምጣት ነው። አሁን ልክ አንቺ እንደምትሰሪው አይነት ፕሮግራም ሁሉም ሚዲያዎች ላይ መስራት ህብረተሰቡን ማስተማር ይኖርበታል። በጣም ብዙ ልጆች ግንኙነት የሚጀምሩበት እድሜ እየቀነሰ መጥቷል። እሱ የበለጠ የመጋለጥ እድሉን ይጨምረዋል። ሁለተኛው ደግሞ ክትባትን በመጠቀም የማህፀን ጫፍ ካንሰር ክትባቶች አሉት። እኛም ሀገር መከተብ ጀምረናል። ስለዚህ ከዚህ ክትባት በኋላ ሰውነታችን ለዛ በሽታ ተዘጋጅቶ ስለሚጠብቅ ኢንፌክሽኑ ላይ ቢጋለጡ እነዛ ሴት ልጆች የኢንፌክሽኑ የመዳን እድሉ በጣም ይጨምራል ማለት ነው። ከዚህ ውጭ ግን ሰከንደሪ ፕሪቬንሽን የምንላቸው ቅድመ ካንሰር ምርመራ ነው። ያለበት ኢንፌክሽን ደረጃ እያለ ወይም ደግሞ በጣም በለጋነቱ ካንሰሩ ሳይስፋፋና መዳን በሚችልበት ደረጃ ማግኘት እድል ይሰጠናል ማለት ነው። መከላከያ መንገዶቹ እነዚህ ናቸው።
ይህ ብቻ አይደለም። በተለይ የማህፀን ካንሰርን በሚቀጥሉት 5 አመታት ለማጥፋት የተያዘውን ዓለም አቀፍ ግብ ለማሳካት ከመንግስት ጀምሮ ግንዛቤን የማስፋትና የጤና አገልግሎትን የማዳረስ ኃላፊነት ያለባቸው ተቋማት በሙሉ የራሳቸውን ሚና መጫወት እንዳለባቸው ዶክተር ቤተል አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የአሜሪካ ድምጽ ራዲዮ መሰናዶ ነው እየሰማችሁ ያላችሁት። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታነን። ተከታዩ ዝግጅታችን ደግሞ የእስራኤልና የሐማስ ጦርነት በተለይ በወጣቶች ስነልቦና ላይ ያደረሰ ያለውን ተጽዕኖ በባለሙያዎች አይን ያስቃኘናል።
ለብዙ ሺዎች ሞት ምክንያት ሆኖ በቀጠለው የሐማስና የእስራኤል ጦርነት በቶሎ የሚቆምበትና ሰላማዊ መፍትሄ የማይሰጠው ከሆነ በተለይም ከሁለቱም ወገኖች የሞት ብቻ ሳይሆን የጦርነቱ የስነ ልቦና ሰለባ ለሆኑ ወጣቶች እጅግ አደገኛ መሆኑን የአሜሪካ ድምጽ ያነጋገራቸው ነዋሪዎችና ባለሙያዎች ገልጸዋል።
በሁለቱም ወገን የሚገኙ አክራሪዎች እስከዛሬ ለነበረው የሰላም ስምምነት ሙከራ እንቅፋት ሆነው መቀጠላቸውና ለአሁኑ ጦርነት መከሰት ጭምር ተጨማሪ ምክንያት መሆናቸውን ባለሙያዎቹ ነግረውናል።
ደረጀ እንግዲህ አንተ በዚህ ዙሪያ በጋዛ ድንበር 40 ኪሎ ሜትር ርቀት ላይ በሚገኘው የእስራኤሉ አሽዶድ ከተማ የሚኖሩትን ወይዘሮ ጸጋ ብሩክ በቴል አቪቭ ዩኒቨርሲቲ የሴማዊ ስነ ቋንቋ ከፍተኛ መምህር ዶክተር አምበሴ ተፈራን እንዲሁም በጋዛ ነዋሪዎች ላይ ጥናት ያካሄዱትንና የኢትዮ አረብ የህዝብ ለህዝብ ግንኙነት የጥናት ባለሙያ የሆኑትን ፕሮፌሰር አደም ካሚልን በተጨማሪም በባህር ዳር ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን መምህር ዶክተር ጀማል መሐመድ መድን አነጋግረህ ወዳዘጋጀው ዘገባ ነው ቀጥሎ ምናልፈው።
በእስራኤልና በሐማስ መካከል የተካሄደ ባለው ጦርነት የደረሰው ጉዳት በአስፈቃቂ የህይወት ህልፈትና በንብረት ውድመት ብቻ የሚገለጽ አይደለም። በሽሽትም ይሁን በእድል ከጥቃቱ በቁመተ ስጋ በተረፉ ህጻናትም ላይ ትቶት የሚያልፈው ጠባሳ ከፍተኛ እንደሆነ በጋዛ ድንበር አቅራቢያ በአሽዶድ ከተማ የሚኖሩት ወይዘሮ ጸጋ ብሩክ ይገልጻሉ።
በዚህ በኦክቶበር 7 ላይ የተደረገውን ደግሞ በተለያየ በዚህ በኢንተርኔት በኩል የተጋለጡ ልጆችም አሉ። ዋትስአፕ፣ በቴሌቪዥን ሞት መሰልካቸው ወላጅ የተቆጣጠረው ልጆች ብዙም አልተጋለጡም። ግን አብዛኛዎቹ ይሄን መጥፎ ጭፍጨፋና መጥፎ ድርጊት የሐማስ አሸባሪዎች ያደረጉትን ለዛ የተጋለጡ ልጆች በጣም የጭንቀት መንፈስ ወሯቸው ነው ያሉት።
የሐማስ ታጣቂዎች እንደ አውሮፓ አቆጣጠር ኦክቶበር 7 ቀን ወደ እስራኤል ከተሞች ዘልቀው በመግባት ባደረሱትና በቀጠሉት የሮኬት ጥቃት የእስራኤል ህጻናት በከፍተኛ ችግር ውስጥ እንደሚገኙ ወይዘሮዋ ይናገራሉ። በእስራኤል በተለይም በደቡባዊ ክፍል የሚገኙት ትምህርት ቤቶች አሁንም እንደተዘጉ በመሆኑ በቤት ውስጥ ተዘግተው የሚውሉ ልጆች ከፍተኛ ስነ አእምሮና ስነ ልቦናዊ ችግር እንዳጋጠማቸው ወይዘሮ ጸጋ ያስረዳሉ።
ትምህርት ቤቶች በዚህ በጋዛ ዙሪያ በሙሉ ተዘግተው ነው ያሉት። ራቅ ያለ ቦታ ወደ ቴል አቪቭ መሀል ከተማዎች አሁን ቀስ በቀስ በሳምንት ሁለት ቀን ተማሪዎችን ወደ ትምህርት ቤት ማምጣት ጀምረዋል ለተወሰኑ ሰዓታት። ለምን ብትል ተማሪዎች እርስ በርስ መገናኘት ካልቻሉ በፍርሃት ቤት ውስጥ በጭንቀት ተከናንበው ነው ያሉት። ስለዚህ ይሄ ሳይኮሎጂ እንትን ብዙ እያጋጠማቸው ነው። ለምን ከጓደኞቻቸው ጋር አይገናኙም? በዚህ ላይ በቀን 3-4 ጊዜ ሚሳኤል ድምጽ ሲሰሙ ይፈራሉ፣ ያለቅሳሉ፣ ይንቀጠቀጣሉ።
በጋዛ ነዋሪ የፍልስጤማውያን አውደ ህይወት ላይ ጥናቶችን ማካሄዳቸውና የኢትዮጵያ አረብ ለህዝብ ግንኙነት የጥናት ባለሙያ እንደሆኑ የገለጹልን ፕሮፌሰር አደም ካሚል የጋዛ ወጣቶች ለመኖር ተስፋ የቆረጡና በእስራኤል እጅግ የተቆጡ ናቸው ይላሉ።
ተስፋ የቆረጠ ትውልድ ነው እዛ አካባቢ ያለው። በሙሉ ወጣቶች ናቸው እዚህ ጉዳይ ላይ ተሳተፉት ወይም የሚሳተፉት። ለ15 ዓመት ያህል ማዕቀብ ተጥሎበት ነበር። ኤሪያ ያክልል 2.2 ሚሊየንን ህዝብ የያዘ 360 ኪሎ ሜትር ስፋት ያለው ክልል ኤሪያ ውስጥ ተጨናንቶ የሚኖሩ ነበሩ ሐማሶች ማለት ወይም ንቅናቄው በስያሜው ሐማስ እንዲባል። ግን ከሌሎቹ ክልሎች ለየት የሚለው ምንድን ነው? እዛ አካባቢ የሚወለዱት ትውልድ ራሱ እጅግ አስተሳሰቡ እቅዱ እሞታለሁ የሚል መርሆ ይዞ ነው የሚያድገው። ለዚህ ብሎ እዛ አካባቢ ላይ የሐማስ አባል ለመሆን የቁርአንን 30ውን ክፍል በሙሉ ሸምድዶ ለመሞት የተዘጋጀ ትውልድ ነው። ስለዚህ እስራኤሎችን በደንብ ያውቋቸዋል። ነገ እስራኤልን የማይፈልግ ወይም እስራኤልን የሚታገል ትውልድ ይመጣል የሚለው ስጋት ያለ ይመስለኛል።
እስራኤል በጋዛ ላይ የምታካሂደው የጅምላ ጥቃት ይህን ግምት ውስጥ ያስገባ ይመስለኛል ሲሉ የሚከራከሩት ፕሮፌሰር አደም ህጻናትንና ሴቶችን እንደማይለይ የሚተቹት የእስራኤል ጥቃት በትውልድ ውስጥ ያለውን ቁጣ የበለጠ ሊያጋግለው እንደሚችል ያመለክታሉ።
እንደ ጥናት ባለሙያዬ በማሌ መረጃ መሰረት እኛ ኖርንም ተከብረን መኖር አለብን፣ እንደ ሰው ከሞትም ደግሞ መሞት አለብን። 15 ዓመት ገደብ ተጥሎባቸው ማዕቀብ ተጥሎባቸው እንኳን ይሄንን አስደናቂ ሚሳኤል መሳሪያ መርታለ ብሎ ሊጠበቅ የሚበሉት ምግብም ማዕቀብ ተጥሎበት ገደብ ተጥሎበት ወደቦች በሙሉ በእስራኤል ቁጥጥር ስር ነው ያሉት። ወደዛ የሚገባ አንድም ዶላር ቢሆን ሰማን እንደሚመጣ የት እንደሚመጣ እስራኤሎች ነበሩ የሚቆጣጠሩ። ያ ሁሉ ሰብረው አሁን ይህን ሁሉ መሳሪያ አምርተው ለትግል መብቃታቸው ራሱ አስደናቂ ተአምር ነው የተፈጠረው። ስለዚህ እስራኤሎችም ከዚህ ቢማሩ የተሻለ ይመስለኛል። ምክንያቱም እነሱ በያዙት ዘመናዊ አውሮፕላን የማይሸነፍ ቡድን ስለመሆኑ አንጻር እለት በሰላማዊ መንገድ እንደውየ።
በቴል አቪቭ ዩኒቨርሲቲ የሴማዊ ስነ ቋንቋ ከፍተኛ መምህር ዶክተር አምበሴ ተፈራ ከእስራኤልም ሆነ ከፍልስጤም ወገን ሁኔታዎችን በማክረር የዘለቄታዊ ሰላም መሰናክል የሆኑ ወገኖች እንዳሉ ይናገራሉ። አክራሪዎቹም ሽብርና ሴራን ስለሚመርጡ ይሁነኝ ብለው የተጀመሩ የሰላም ስምምነቶች እንዳይሳኩ ያደርጋሉ የሚል ክስ እንደሚቀርብባቸው ያስረዳሉ።
ፍልስጤሞቹም ራሳቸው ቢሆኑ በጣም አክራሪ የሆኑ አሉ። እንደነ ሐማስ አይነቶቹ እንደ ፒኤልኦ ወይም ፋታህ የሚባለው ድሮ ያሲር አራፋት ያቋቋሙት አሁን እዛ ውስጥ ደግሞ ለዘብተኛ ሆኖ አሉ። አሁን ሌሎች ደግሞ እስራኤል ውስጥ ያሉት ደግሞ ይሄ በሰላም ካምፕ ያሉት ወይም መሐከል ላይ ያሉት የሚከሱት ደግሞ አንዱ ክስ ለሚስደኑት ናታና ለሚከሱት ክስ ምንድን ነው? ይሄ ሐማስ ደረጃ ሊደርስ የቻለው ሆን ብለው ያፋታህ ወይ የፒኤልኦ እውነተኛ ተወካይ የሆነው ድርጅት እንዲዳከም በመፈለጋቸው ነው። ለምን ቢባል ደግሞ አይ ይኸውና ሁለቱ እንደዚህ ካልተስማሙ እንዴት አድርጌ ነው ሰላሙን የማካሂደው በሚል ከሰላሙ ስምምነት ለመሸሽ የሚያደርጉት ሌላ ነው ይላሉ። በተለይ በዚህ በግራ ክንፍ ያሉት ወይም ሀል ላይ ያሉት ፖለቲከኞች የዛሬ ሁለት ዓመት ሶስት ዓመት ባሎን ላይ ጋዝ ተቀጣጣይ ጋዝ እያደረጉ እስራኤል ሲያቃጥሉ ነበረ። አሁን ብዙዎቹ ለምንድን ነው እንደዛ የሚያደርጉት እነዚህ ሰዎች ለምንድን ነው ዝም የሚባሉት እርምጃ ለምን አይወሰድም ሲባል መንግስት ዝም ብሎ ችላ ነው የሚለው። እና እዛ አሁን ይሄ በጋዛ አካባቢ ያሉት የአሁኖቹ ጋዛን ለቀው የወጡ ሰፋሪዎች እዛ ጠረፍ ላይ ያሉት የተጎዱት አንደኛ በዚህ ምክንያት ነበረ። እና መንግስትን ይከሳሉ እና የልብ ልብ እንዲያገኝ ዝም ብሏል። ግን ሐማስን ወዶ ሳይሆን ግን ከሰላም ስምምነት ለመሸሽ በመፈለግ እንደዛ ሁን ብሎ እውነተኛው የፍልስጤሞች ተወካይ የሆነው መሐመድ አባስ የሚመሩት
ዶክተር አምበሴ ዩናይትድ ስቴትስ እንዲሁም እስራኤልን የሚረዱ የአውሮፓ ህብረትና ሌሎች አገሮች ባደረጉት ጥረት እስራኤል ካንዳንድ የአረብ አገሮች ጋር የፈጠረችው እንደ የአብርሃም ስምምነት ወይም አብርሃምስ አኮርድ የመሳሰሉት የሰላም ስምምነቶችም መልካም እንደነበሩ ይገልጻሉ። እስራኤል ስምምነቱን እንደ ሳውዲ አረቢያ፣ ባህሬን፣ ሞሮኮና የተባበሩት አረብ ኤሚሬቶች ከመሳሰሉት የአረብ ሀገራት ጋር የማስፋፋት ፍላጎት እንደነበራት ያስረዳሉ። ሐማስ ጦርነቱን የጀመረው ይህን ስምምነት ስለማይፈልግ ነው የተባለ የሚነሳውን መከራከሪያም ይጠቅሳሉ። ስምምነቱን ከሌሎች ዓለም አቀፍ ማህበረሰቦች ጋራ በመተባበር ተግባራዊ ማድረጉ ለዘለቄታዊ ሰላም መፍትሄ ሊሆን እንደሚችል ያመለክታሉ።
የፈጠረው ያ እንዳይሳካ በመፈለግ ነው። ለምን ቢባል ደግሞ በተለይ ኢራኖች እስራኤል ወደረበ ሰላም እንዲሆኑ አይፈልጉም። ሁለቱ እንዲቀራረቡ አይፈልጉም። ለሁለቱ ደግሞ ኢራንን እንደ ጋራ ጠላት አድርጎ ነው የሚያዩት። ግን እነዚህ አረቦች ቢሆኑና እነዚህ ይሁዲዎችም ቢሆኑ የጋራ ጠላት አላቸው። አጭሩ ግን አሜሪካ፣ አውሮፓን ዩኒየን ከአረብ ሀገሩ ለምሳሌ ግብፅን ግብፅ ጋር የሰላም ስምምነት አለ እነ ዮርዳኖስ አሉ እና ሌሎቹን ኢንቮልቭ በማድረግ ከታላላቅ ሀገሮች ደግሞ እሺ የሚሉ ከሆነ ለምሳሌ እንደ ራሽያ፣ ቻይና የመሳሰሉትን እነሱንም በመጨመር ዋናው ግን ይሁንታ መኖር አለበት ከሁለቱም ወገኖች እና አክራሪ ያልሆኑ ሀይሎች ሁለቱ እስራኤልም ከፍልስጤምም በኩል አንድ ላይ በመሆን ሌሎችም ሀገሮች ተባብረው ብዙ ነገር ማድረግ ይቻላል። ለምሳሌ የኢኮኖሚ ኢንሴንቲቭ ለመፍጠር ሴሞች ወደ ኃይል ወደ ሽብር ከመሄድ እስራኤል ጋር ተባብረው ቢሰሩ ለምሳሌ በቴክኖሎጂ ሊያድጉ እንደሚችሉ አብረው አደግ እንደሚችሉ እነሱም እንደዚህ የተሰጣቸው መሬት በሰላም ማልማት እንደሚችሉ እንደዛ መረዳት ይችላል። በዚህ አይነት ሰላም ሊፈጠር ይችላል የሚሉ አሉ።
እንደ የተባበሩት መንግስታት ያሉ ዓለም አቀፍ ተቋማትም አጥጋቢ እርምጃ አለመውሰዳቸውን የሚተቹት ፕሮፌሰር አደም ዓለም አቀፉ ማህበረሰብንም ተጠያቂ ያደርጋሉ። ይህም ሆኖ በጦርነት የተሟላ አሸናፊነትም ሆነ ተሸናፊነት ስለማይኖር ሁሉም ወገኖች እንደ አውሮፓ አቆጣጠር በ1967 የተባበሩት መንግስታት ድርጅት ያሳለፈውን ውሳኔ ተግባራዊ ማድረግ እንደሚሻላቸው ይመክራሉ።
የተባበሩት መንግስታትን ለነገሩ ኃላፊነቱን ትቶታል፣ ረስቶታል። ከሌሎ ዓለም የሚከሰተውን ሁኔታ ስናይ ሚሀል ረበረበ እንደሚያደርጉ እናቃለን። በዛ ላይ ግን እስካሁን ድረስ ያደረጉት እርምጃ አጥጋቢ እርምጃ አልወሰዱም። እኔ መብቴ መስሎ የሚታየኝ ሁሉም የዝርታ ሰባቱን ውል የተባበሩት መንግስታት ያስተላለፈውን ውሳኔ ተግባራዊ ቢያደርጉ እስራኤሎችም ባያዙት ሀገራቸውን አድርገው መኖር ይችላሉ። ፈለስቲኖችም ያለ ሀገር መኖር አይችሉም ተሰደው እስከመቼ? ስለዚህ ሁለቱም በጋራ በጎረቤት በጉርብትና ተከባብረው የሚኖሩበት ኤሪያ መሆን ነው ያለበት እንጂ በጦርነት በምንም አይነት አሸናፊም ተሸናፊም አይኖርም። እርቂት ያስከትላል። መዘዙ ሰፋ እየሰፋ ይመጣል። እንደውም ከዛ አልፎ ወደ ሌሎች ክልሎች ሊረማመድ ስለሚችል ምናልባት ባለም አቀፍ የኢኮኖሚ ቀውስ እያስከተለ ያለውም ቀላል ውጤት አይደለም በአሁኑ ጊዜ። ስለዚህ የሚበጅ ትግል አይደለም። ልክ ተስማምቶ ሰላማዊ መንገድ መጨረሱ ይበጃል የሚል አቋም ነው ያለኝ እኔ በበኩሌ።
በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጀማል መሐመድ እስከ ዛሬ የተቋጠሩት የስምምነት ውሎችም ሆኑ የተባበሩት መንግስታት ድርጅት ያስቀመጠው መፍትሄ ግልጽ ቢሆንም በተግባር ውሎ ለውጥ አላመጣም፣ እንዲያውም ችግሩ ተባብሷል ሲሉ ይከራከራሉ።
ቶኮ ግልጽ ነው። ከዚህ በፊት በተደጋጋሚ የተባበሩት መንግስታት ያስቀመጠው መፍትሄ አለ፣ ወደዛ መምጣት ነው። ግን ወደዛ የሚመጣ አካል የለም። አሁን ሚዲያዎችም ሳያቸው ከኤሽያን በኩል በለው ከአውሮፓን በኩል በለው ከአሜሪካን በኩል ያሉት ሁሉ መፍትሄ እያሉ ያወራሉ። ግን መፍትሄ አልሆነም። ዝሮ ዝሮ እሱ መፍትሄ አልሆነም። ምክንያቱም ሁልጊዜ ሚዲያዎች ግልከት የሚያደርጉት በፊት በተቀመጠ ጉዳይ ላይ ነው። ግን እስቲል ሰዎች እያወራን ሁሉ ሰዎች እየሞቱ ነው ያሉ፣ ሰዎች እየተገደሉ ያሉ፣ ቤታቸውን እየለቀቁ ነው ያሉት። ቅድም እንዳውም አንድ በቢቢሲ ላይ ከአንድ እዛ ካለ አንድ የፖለቲካ ሰው ኢንተርቪው ላይ እንደሰማሁት ሰዎች ስማቸው ማን እንደሆነ እንዲታወቅ ሰውነታቸው ላይ እየጻፉ ነው የሚሞቱት እያሉ በቃ እንደሚሞቱ እርግጠኞች ናቸው። ፍልስጤሞች በአሁኑ ሰዓት እየጻፉ ነው ልጆቻቸውን አንተ የኔ ልጅ ልጅ አንተ ነው እያሉ ልጆቻቸውን እየተዋረሱ ነው። ከሞትን የኔ ታሳድጋለች። በቃ ከዚህ የከፋ ነገር በዓለም ላይ ሆኖ አያውቅም።
እስራኤል በጋዛ ላይ እየፈጸመች ያለችው ጥቃት በተለይ በፍልስጤማውያን ህጻናትና ሴቶች ላይ እያደረሰ የሚገኘው እልቂት ከፍተኛ ድንጋጤና ቁጣ እንደፈጠረ ከተለያዩ ወገኖች እየተገለጸ ነው። በሌላ ገጹ ሐማስ በእስራኤል ላይ የሰነዘረው ያልተጠበቀ ጥቃት በእስራኤላውያን ዘንድ ከፍተኛ ድንጋጤ በመፍጠሩ የተነሳ ደግሞ የሰላም ሁኔታውን ለማንሳት ጊዜው አመቺ አይመስልም ይላሉ ዶክተር አንበሴ።
እና እኔ እንደመስለኝ ትንሽ መጠበቅ ያስፈልጋል። በተለይ አሁን እስራኤል እንደዚህ ይህን ያህል ሰዎች ሞተውባት ወደ 240 ሰዎች ተጠልፈው ተወስደው ግን በጣም የሞራል ክስረት ደርሶ ነገ አሁን ስለ ሰላም ጭራሽ ያንን ሰዎች መስማትም አይፈልጉም። እንኳን ዘንቦብሽ የሚባል ነገር አለ በአማርኛው። ስለዚህ አሁን አዝማሚያው ማለት ሰዎች በደረሰው ሾክ ነገር ይሄ ሰላም እንደዛ የሚባል ነገር መስማት አይፈልጉም። እርግጥ ይሄ የሰላም አቀንቃኝ የሆኑ ወገኖች አሁን ማምሳት ጀምረዋል። ይሄን ነገሮች እስከ መቼ ነው የምንዋጋው? እስከ መቼ ነው ይሄ ነገር የሚቀጥለው? ለምንድን ነው አንድ መፍትሄ መጥቶ እንደዚህ ሰላም የማይኖሩ የሚለው አሉ። ግን እንዳልኩ የቀኝ ክንፉ በመብዛቱ ምክንያት እነዚህ አይነት ድምፆች ኦልሞስት እስከ መጥፋት ደርሰው ነበር እስራኤል።
ይህም ተጻራሪነት ከወዲሁ ካልተገታ በተለይ በዓለም አቀፍ ደረጃ ያሉ የሃይማኖት ንቅናቄ ቡድኖችን ትኩረት እየሳበ ሌላ መልክ ይዞ ሊመጣ እንደሚችል ፕሮፌሰር አደም ካሚል ስጋታቸውን ይገልጻሉ።
እስራኤሎች ይህን ግምት በማስገባት ልክ ለእርቁ ለሽምግልናው ጊዜ ቢሰጡ ተቀባይነት ቢያገኝ የተሻለ ይሆናል የሚል ግምት ነው ያለኝ።
አሶሲየትድ ፕሬስ በሰሞኑ ዘገባው እንዳመለከተው በጋዛ ሙታኖቻቸውን እየቀበሩ ያሉ ፍልስጤማውያን ቤተሰቦቻቸው ጨርሰው የሚጠፉበት ምክንያት ምን እንደሆነ እየጠየቁ ነው። በርካታ ትውልድ ያላቸው ፍልስጤማውያን ሰሞኑን በእስራኤል በደረሰው የአየር ድብደባ ያለቁበትን እየመረመሩ ነው። እስራኤላውያንም በሐማስ በግፍ ስለተገደሉባቸው ቤተሰቦቻቸው እያዘኑ ሲሆን፣ መንግስታቸው ታግተው እንደተወሰዱ የተገመቱ ከ200 በላይ የሚሆኑ ቤተሰቦቻቸውን እንዲያስመልስ ይጉ እየተጎተጉቱ ነው። የአሽዶድ ነዋሪ የሆኑት ወይዘሮ ጸጋ እንደነገሩና ከእስራኤልና ኢትዮጵያ ያነጋገርናቸው ምሁራን እንደገለጹልን የእስራኤልም ሆነ ፍልስጤማውያን ወጣቶች ለከፍተኛ የስነ ልቦና ችግር የተጋለጡ ነው። ለአመታት የዘለቀው ግጭቱ ቆሞ ሰላም እንዲሰፍን የሁሉም ውትወታ በየአቅጣጫው ቀጥሏል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።